ይህ የአሜሪካ ድምፅ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ታህሳስ 1 ቀን 2015 ዓመተ ምህረት ዝግጅታችን ጀመረ። ከሰሞኑ በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች በተፈጠረው ሁከት የተለያዩ ጉዳቶች ደርሰዋል። የሁከቱ ምንጭ በአንዳንድ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና የክልሉ መዝሙር እንዲዘመር የማድረግ እርምጃ መሆኑ ተገልጿል። ይህን የተመለከተ ሰፋ ያለ ዘገባ ይኖረናል። ከአንደኛ እስከ 10ኛ ክፍል ላሉ ተማሪዎች የሚያገለግሉ የግዕዝ ቋንቋ መማሪያ መጻሕፍት በቅርቡ ለምርቃት በቅተዋል። መጻሕፍቱን ካዘጋጁት መምህርት ጋር ቆይታ አድርገናል። በቃጣር የተካሄደ ያለውን የዓለም ዋንጫ ተገኝተው እንዲመለከቱ በፊፋ የተጋበዙትን ኢትዮጵያዊ አባትና ልጅ በዚያ ስላለው ቆይታቸው የሚያጫውቱን ይኖራል። ተናስተልኝ ክብራትና ክብራን እንደምን አላችሁ? እንደምን አመሻችሁ? የዛሬ ምሽት አስተናጋጃችሁ እንግዶ ወልዴ ነኝ። የፕሮግራሙ አዘጋጅ ጽዮን ግርማ ነች። የምሽቱ አቀናባሪያችን ደግሞ ኤልያስ አስማረ ነው። ለሚቀጥለው አንድ ሰዓት አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። ፕሬዚደንት ባይደን የሚያስተናግዱት ወደ 50 የሚጠጉ የአፍሪካ መሪዎች የግሉ ዘርፍና የዳያስፖራው ማህበረሰብ ተካፋይ እንደሚሆኑ የሚጠበቅበት ዩናይትድ ስቴትስ አፍሪካ መሪዎች ጉባኤ የፊታችን ማክሰኞ በዋሽንግተን ዲሲ የሚካሄድ ሲሆን ዝግጅቱ እየተጠናቀቀ መሆኑ ተመለከተ። የኮንጎ ሪፐብሊክ አምባሳደር ሰርጌ ማምቡሊ፣ የአፍሪካ ዲፕሎማቶች ቡድን መሪ ከዋይት ሃውስና ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጋር በመሆን ለወራት ዝግጅት ሲያካሂዱ መቆየታቸውን ለአሜሪካ ድምጽ ተናግረዋል። ጉባኤው በዩናይትድ ስቴትስና በተናጠል ከአፍሪካ አገሮች ጋር እንዲሁም የሁለትዮሽና በአፍሪካ ደረጃ ያለውን ግንኙነትና ትብብር ያጠናክራል ብለን ተስፋ እናደርጋለን ሲሉም አምባሳደሩ ተናግረዋል። ይህ ጉባኤ ዩናይትድ ስቴትስ የወደፊቱን የአፍሪካ ሁለንተናዊ የአፍሪካ ህብረት ፍኖተ ካርታ የሆነውን አጀንዳ 2063 ለመደገፍ ያስችላታል ብለው እንደሚጠብቁም አምባሳደሩ ተስፋ ማድረጋቸውን አስታውቀዋል። የመጀመሪያውን የዩናይትድ ስቴትስ አፍሪካ ጉባኤ እንደ አውሮፓ አቆጣጠር በ2014 ያስተናገዱት የቀድሞው ፕሬዚደንት ባራክ ኦባማ መሆናቸው ይታወቃል። ከሶስቱ የኢቦላ የሙከራ ክትባቶች መካከል አንደኛው ባለፈው ሐሙስ ዩጋንዳ መድረሱን ወረርሽኙን በዓለም አቀፍ ደረጃ ለመከላከል የሚያስችል ታሪካዊ ምዕራፍ ነው ሲል የዓለም ጤና ድርጅት አስታወቀ። በሱዳን የተሰጠው የኢቦላ ቫይረስ ክትባት ኡጋንዳ የደረሰው ወረርሽኙ መከሰቱን ባለፈው መስከረም ከተነገረ 79 ቀናት በኋላ መሆኑን የዓለም ጤና ድርጅት አስታውቋል። የዩጋንዳ ጤና ሚኒስትር ዶክተር ጄን ሩት አሴንጎ አሴሮ አፋጣኙ ህይወት አድን ምርምር በወረርሽኙ መካከል ሊካሄድ እንደሚችል ኡጋንዳ አሳይታለች ሲሉ ተናግረዋል። የዓለም ጤና ድርጅት እንደ አውሮፓ አቆጣጠር በ2015 ምዕራብ አፍሪካ ጊኒ ውስጥ ወረርሽኙ ተከስቶ በነበረበት ጊዜ ክትባቱ የደረሰው ከሰባት ወራት በኋላ ዘግይቶ መሆኑን አስታውቆ ይህኛው ትልቅና በታሪክ ከፍተኛው ስኬት ያስመዘገበ መሆኑን አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። ከአራት ዓመታት ተኩል በላይ አፍሪካ ሳህል ውስጥ ታግተው የቆዩት የ63 ዓመቱ ጀርመናዊ የግብረሰናይ ድርጅት በጎ አድራጊ ዮርግ ላንጅ መለቀቃቸውን ድርጅቱ አስታወቀ። ላንጅ የተለቀቁት የሞሮኮ የደህንነት ባለስልጣናት ከጂሃዲስቶች የደህንነት ምንጮችን ዋቢ አድርጎ ሳምንታዊ ዴር ስፒግል እንደዘገበው ላንጅ በመልካም ሁኔታ ላይ የሚገኙ ሲሆን በጀርመን የጦር አውሮፕላን ወደ ቤታቸው እየተመለሱ መሆኑን አስታውቋል። ላንጅ በምዕራብ ኒጀር ውስጥ በታጣቂ ጂሃዲስቶች የታገቱት እንደ አውሮፓ አቆጣጠር ሚያዝያ 11 ቀን 2018 መሆኑን ተነግረዋል። አሁን ድረስ ቢያንስ አራት ምዕራባውያን ሳህል ውስጥ ታግተው እንደሚገኙም ተገልጿል። እንደ አውሮፓ አቆጣጠር ከ2012 አንስቶ ማሊ ውስጥ በጀመረው የጂሃዲስቶች እንቅስቃሴ በሺዎች የሚቆጠሩ ሰዎች የተገደሉ ሲሆን በሚሊዮኖች የሚቆጠሩ ሰዎች ደግሞ እንዲፈናቀሉ ማድረጉ ተመልክተዋል። የተባበሩት መንግስታት የመን ውስጥ በአጀብ ይጓዙ በነበሩ ተሽከርካሪዎቹ ላይ በደረሰ ጥቃት ሁለት የየመን ወታደሮች መገደላቸውን አስታወቀ። በድርጅቱ የሰብአዊ ሰራተኞች ላይ በጥቃቱ የደረሰው ጉዳት አለመኖሩም ድርጅቱ የገለጸ ሲሆን ስለ ጥቃቱ ተጨማሪ መረጃ አልሰጠም። የየመን ጦር ሁለት ወታደሮች በጥቃቱ መገደላቸውን ባወጣው መግለጫ አረጋግጧል። በመጨረሻም በካታር በሚካሄደው በዓለም ዋንጫ ላይ በስቴዲየም ተገኝቶ ለመመልከት ትኬት ማግኘት አስቸጋሪ የሆነ መምጣቱ ተነገረ። ካታር ስካውን የዛሬ 4 ዓመት 2011 ላይ ሞስኮ ላይ ከተሸጠው ትኬት በላይ መሸጧን የመንግስት ባለስልጣናት አስታውቀዋል። 1.33 ሚሊዮን ለሚሆኑ ተመልካቾች 3.09 ሚሊዮን ትኬቶች መሸጣቸውን ነው ባለስልጣናቱ የገለጹት። ይሁን እንጂ FIFA ስለተባለው ቁጥር አስተያየት አልሰጠም። በአረቡ ዓለም የመጀመሪያ የሆነውን የዓለም ዋንጫ ለመመልከት የሚፈልጉ በርካታ ሰዎች ከ64ቱ ጨዋታዎች የቀሩትን 6 ጨዋታዎች ብቻ ለመመልከት ከፍተኛ ፍለጋ ላይ መሆናቸው ተዘግቧል። አንዳንዶቹም የትኬት ሽያጭ አለ የሚል ወሬ በመስማታቸው በስቴዲየም መግቢያዎች ተሰልፈው መሆናቸውም ተነግሯል። የFIFA ባለስልጣናትና ፖሊሶች ግን ትኬት ፍለጋ ለተሰለፉት ምንም የሚሸጥ ነገር አለመኖሩን እያስታወቁ መሆኑ ተዘግቧል። ዛሬ ቅዳሜ በሞሮኮና ፖርቱጋል እንዲሁም እንግሊዝና ፈረንሳይ መካከል የሚካሄዱ ጨዋታዎችን ለማየት በርካታ ተመልካቾች ከፍተኛ ጉጉትና ጭንቀት ማሳየታቸው ተዘግቧል። ወደዚህ ቦታ ብዙ ተመላልሻለሁ፣ ወደ ስቴዲየም ገምቼ ለመመልከት የቻልኩት ግን 2 ጨዋታዎችን ብቻ ነው። ይኸው ከአንድ ሳምንት በላይ ሆኖኛል ምንም ትኬት የለም ሲሉ ካታር ሆቴል ውስጥ የሚሰሩ አንድ ባንግላዴሽ ዜጋ ተናግረዋል። የዶሃ ጨዋታ ከጀመረ አንስቶ በካታር የሚገኝ መሆኑን የገለጸው የአርጀንቲናው ደጋፊ ኒኮላስ ሄርማኖስ ትኬት ለማግኘት እየተቸገረ መሆኑን ገልጾ አርጀንቲና እየቆየ በሄደ ቁጥር ትኬት ማግኘቱ አዳጋች መሆኑን ተናግረዋል። የሜሲን የመጨረሻ የዓለም ዋንጫ ጨዋታ መመልከት ፈልግ ነበር ያሉት ተመልካቾችም መኖራቸው ተነግረዋል። በማህበራዊ ሚዲያዎች የሚሸጡ ትኬቶች በመኖራቸው ቢነገርም እርግጠኝነታቸው አጠራጣሪ መሆኑ ተገልጿል። የስቴዲየሙ ሰራተኞች ትኬቶቻችን ተሰርቆብናል ወይም ጠፍቶብናል የሚሉ የሐሰት ምክንያቶችን የሚያቀርቡ ደጋፊዎችን በማስተናገድ የተቸገሩ መሆኑም ተገልጿል። በካታር በሚካሄደው በዓለም ዋንጫ ሞሮኮ የፖርቱጋልን ቡድን 1-0 በሆነ ውጤት በማሸነፍ ወደሚቀጥለው የመጨረሻው ማጣሪያ ውድድር ማለፏን ዛሬ ያረጋግጠች የመጀመሪያይቱ አፍሪካዊት አገር ሆናለች። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ታህሳስ 1 ቀን 2015 ዓ.ም ምረት ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን፣ አስተናጋጃችሁ እንግዶ ወሌ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቅድሚያ ወደምናቀርበው ዘገባችን እናልፋለን። ከሰሞኑ በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች በተፈጠረው ከት የተለያዩ ጉዳቶች ደርሰዋል። የሁከቱ ምንጭ በአንዳንድ ትምህርት ቤቶች የኦሮሚያ ክልል ሰንደቅ ዓላማ እንዲሰቀልና የክልሉ መዝሙር እንዲዘመር የማድረግ እርምጃ መሆኑ ተገልጿል። ድርጊቱን ህገወጥ ያለው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ መንግስት በጉዳዩ ዙሪያ ማብራሪያ እንዲሰጥ ጠይቋል። በአንዳንድ ትምህርት ቤቶች በውጭ አካላት ግፊት ተማሪዎች ፈጥረዋል ያሉትን ውከት ያወገዙት የአዲስ አበባ ከተማ ከንቲባ አዳነች አበበ መንግስት ህዝቡ በሚያነሳቸው አጀንዳዎች ዙሪያ ለመወያየት ዝግጁ ነው ብለዋል። ከነበረው ውከት ጋር በተያያዘ በርካታ ሰዎች መታሰራቸውን ፖሊስ ገልጿል። ዘገባውን የሚያቀርብልን ኬኔዲ አባተ ነው።
በአዲስ አበባ ከተማ በሚገኙ አንዳንድ ትምህርት ቤቶች ከሰሞኑ በተፈጠሩ ሁከቶች በሰውና በንብረት ላይ የተለያዩ ጉዳቶች መድረሳቸውን መታዘብ ተችሏል። የእንጦጦ አምባና የአዲስ ከተማ ሁለተኛ ደረጃ ትምህርት ቤቶች ሁከት ከተከሰተባቸው ትምህርት ቤቶች መካከል ይገኛሉ። የሁከቱ መነሻ በትምህርት ቤቶቹ የኦሮሚያ ክልልን ሰንደቅ ዓላማ የመስቀልና የክልሉን መዝሙር እንዲዘመር የማድረግ እንቅስቃሴ እንደሆነ የገለጸው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ባወጣው መግለጫ ካለፈው አመት ታሳሳ 22/2014 ዓመተ ምህረት ጀምሮ በአቃቂ ቃሊቲ ክፍለ ከተማ በቅሊንጦ የመጀመሪያ ደረጃ ትምህርት ቤት ተጀምሮ እስከ ዳራ 28/2015 ዓመተ ምህረት ድረስ በአዲስ አበባ ከተማ በሚገኙ በርካታ የአንደኛና ሁለተኛ ደረጃ ትምህርት ቤቶች የብሔራዊ ሰንደቅ ዓላማ የክልል መለያ አርማና መዝሙርን መነሻ በማድረግ አላስፈላጊ ውጥረትና ግጭት እንዲቀሰቀስና የትምህርት ሂደቱ እንዲስተጓጎል ተደርጓል ብሏል። ስለ መግለጫው ይዘትና ዓላማ ለቪኦኤ ማብራሪያ የሰጡት የኢዜማ ህዝብ ግንኙነት መምሪያ ኃላፊ ዶክተር ሙሉ ዓለም ተገኝ ወርቅ ድርጊቱን ህገወጥ ሲሉ ገልጸዋል።
ፓርቲያችን በግልጽ ለማለት ፈልገው ነገር አንደኛ እንደዚህ የሚደረጉ ነገሮች ህጋዊ አይደሉም። የህግ ድጋፍ የላቸው ካሉ እንወቃቸው፣ የህግ ማዕቀፍ እንወቀው። በይበልጥ ደግሞ በሰባ ከተማ አስተዳደር ምክር ቤት አባል የሆኑ ተመራጮች እና እንዲሁም የህዝብ ተወካዮች ምክር ቤት ሆነው አዲስ አበባን በመወከል የህዝቡን ድምፅ ይዘው ያሉ አካላት ይህ ጉዳይ በትምህርት አመመልከት ስም አይኖርባቸው። ምንድን ነው እየተከናወነ ያለው? በትክክል የዚህ ችግር ምንጩ ምንድን ነው የሚለውን ነገር በግልጽ እንዲታወቅ፣ እንዲሁም ለህዝቡ በተለይ ደግሞ ማህበረሰቡ ምንድን ነው እየተከናወነ ያለው፣ በማን ትእዛዝ ነው፣ ማን የዚህ ነገር ኃላፊ፣ እንዴት ነው እየተፈጸመ ያለው የሚለው ኮሚኒኬት እንዲደረግ የሚጠይቅ ነው ባጭሩ።
ጉዳዩን በማስመልከት ከትናንት በስቲያ ለኢዜአ ማብራሪያ የሰጡት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አበበ ተማሪዎች በትምህርት ቤቶች ላይ አድርሰዋል ያሉትን ድርጊት ኮንነው ለችግሩ የተለያዩ አካላትን ተጠያቂ አድርገዋል።
እንደ ወነ ጥላት አካል ወይም ደግሞ አፍራሽ አካል እንደመጣበት የራሱ ትምህርት ቤት ላይ በጦርነት ወቅት ዋጋ ከፍለን የሰራነው ትምህርት ቤት ላይ ድንጋይ በልቀምና መሰባበር ፈጽሞ በኢትዮጵያ ውስጥ የማይመጥን አካሄድ ነው። የአዲስ አበባ ተማሪዎችን የአዲስ አበባ ከተማ አስተዳደር በአመት 2 ቢሊዮን ብር መድቦ ነው መግቦ ትምህርት ቁሳቁስ አቅርቦ ትውልድ ላይ ኢንቨስት እያደረገ ያለው። ያለ ምክንያት ዝም ብሎ ድንጋይ የሚያነሳ ትውልድ ሳይሆን አጀንዳ ሲኖረው ወደ መድረክ የሚያመጣ የሚጠይቅ የሚወያይ ትውልድ እንድናፈራ ነው። ኦሮምኛ ክፍል ተማሪዎችም ቢሆኑ ትላንትና በኦሮምኛ እንማር የሚለው አጀንዳ እንኳን ሲነሳ ሰዎች ይባረሩ ነበር። እዚች ሀገር ላይ ከስልጣናቸው ይባረራሉ፣ ይታሰሩ ነበር። ዛሬ ግን በአዲስ አበባ ላይ ብዙ ትምህርት ቤቶች ውስጥ በአስመስጫ ቋንቋቸው በኦሮምኛ ተማሪዎች መማር ችለዋል። እንዴት ነው የኦሮሞ ማንነት አዲስ አበባ ውስጥ ተዋረደ የተባለው? የቱ ጋር ነው የገዳ ፍርሃት የተዋረደው? የግጭት ነጋዴዎች መሃል ላይ ገብተው እርስ በርስ የማጋጨት አጀንዳን ሸቀጡ እንጂ በኦሮሞ በኩልም የተለየ ጫና ተደርጎ አይደለም። የኦሮሞ ባህልም ሌሎች ላይ እየተጫነ አይደለም። በሁለቱም ጫፍ እየተነሳ ያለው ነገር በስክነት መታየት ያለበት ጉዳይ እንደሆነ አጽንኦት መስጠት እፈልጋለሁ። ይሄ የነሸኔ የተለያዩ የጽንፈኛው ፋኖ ከዛ በኋላ ደግሞ ምዕራባውያን እጅ ያለበት አጀንዳ ነው።
በአዲስ አበባ ከሚፈጠር ሁከት ጋር በተያያዘ መንግስት ሸኔ የሚለውንና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን አካል እንዲሁም ፋኖ በመባል የሚታወቀውን አካል ተጠያቂ ማድረጉ ብዙም የተለመደ አይደለም። ባለፉት ጥቂት ቀናት በአዲስ አበባ በሚገኙ አንዳንድ ትምህርት ቤቶች ለተከሰተው ሁከት የቀረበባቸውን ወንጀላ በተመለከተም ከነዚህ አካላት እየተሰጠ ምላሽ የለም። ይሁን እንጂ የኦሮሞ ነጻነት ሰራዊት ቃል አቀባይ ነኝ የሚሉት አቶ ወዳ ተርቢ ግጭት ከመቀስቀስና ሁከት ከማስነሳት ጋር በተያያዘ ከዚህ ቀደም በተለያየ መልኩ የሚቀርብባቸውን ወንጀላ በተደጋጋሚ አስተባብለዋል። መንግስት የፋኖ ጽንፈኛ ብሎ የሚጠራው ኃይል ህጋዊ ተወካይ ነኝ የሚል አካል ግን እስካሁን የለም። ኢትዮጵያ እንድትረጋጋ የማይፈልጉ ኃይሎች በሀገር ውስጥም ይሁን በውጭ ስለመኖራቸው ኢዜማ ይገነዘባል ያሉት የፓርቲው ህዝብ ግንኙነት መምሪያ ኃላፊ ዶክተር ሙሉ ዓለም በበኩላቸው ለነዚህ አካላት አጀንዳ እየፈጠረ ያለው መንግስት ነው በማለት ለችግሩ ቀዳሚው ተጠያቂ መንግስት እንደሆነ ያብራራሉ።
የትኞቹም የሀገር እንዲረጋጋ የሚፈልጉ እንዲረጋጋ የማይፈልጉ ኃይሎች እንዳሉ በግልጽ እናውቃለን። የተለያዩ ኃይሎች ያገኟቸውን አጋጣሚ ሁሉ ሁከት መፍጠር እንደሚፈልጉ እናምናለን። ግን እነሱ አይደለም መጥተው የክልል አርማውን የሰቀሉት በእርግጠኝነት፣ ወይም ደግሞ ይሄ የክልል መዝሙር ይዘመር የሚለውን ሀሳብ መጥተው እያስተጋቡት ያሉ ወይም እንዲዘመር እያስገደዱ ያሉ እነዚህ ጽንፈኛ ብለው እነሱ የሚያስቧቸው ኃይሎች እንዳልሆኑ በጣም እርግጠኛ ነን። ግን አንድ በጣም ግልጽ መሆን ያለበት ነገር መንግስትም ሆነ ህዝብም ሆነ ተፎካካሪ ፓርቲም ሆነ የትኛውም አካል በህግና በህግ ነው መስራት ያለበት። መንግስት ስለሆን ህግ አይመለከተንም ከህግ ውጭ ያሻምን እናደርጋለን ማለት ከሆነ ይሄ ልቅ የሞራል ልዕልና ያሳጣል፣ ማህበረሰቡንም ለህግ ያለውን አመለካከት ያዛባል። ትክክለኛ መንገድም ነው ብለን አናምንም። እውነት ሀገር እንዲረጋጋ የሚፈልግ ኃይል ወይም ደግሞ ሀገር እንዲረጋጋ የማይፈልጉ ብዙ ኃይሎች እንዳሉ በትክክል የተረዳ መንግስት እንደዚህ አይነት ውከት ከስካሽ ሆኖ ምላቸው ውከት ይበዛ ይፈጥራሉ ተብለው የሚታሰቡ ኃይሎችን ውከት እንዲፈጥሩ የሚያስችል ሁኔታ ማመቻቸት አግባብ ነው ወይ?
ኢዜማ ህገወጥ ያለውን በአዲስ አበባ ከተማ በሚገኙ ትምህርት ቤቶች የአንድ ክልልን ሰንደቅ ዓላማ የመስቀል ተግባር በተመለከተ ማብራሪያ እንዲሰጠውና ህዝቡም ስለ ጉዳዩ በግልጽ እንዲያውቅ ሊደረግ እንደሚገባ ለመንግስት ጥያቄ ማቅረቡንም ተናግረዋል። ከንቲባ አዳነች አበቤ መንግስት ከህዝብ ጋር ለመነጋገር ዝግጁ እንደሆነ ገልጸዋል።
በማንኛውም አይነት ሁኔታ የሚያነጋግር አጀንዳ ወደ መድረክ ምጣብለን መድረኮች ከፍተናል ከህዝባችን ጋር እንነጋገራለን እንወያያለን የተስማማንበትን ተግባር ላይ እናወላለን። ህዝብ የመረጠው የራሱ መንግስት ራሱ ድምጽ የሰጠው ራሱ መንግስት ያደረገው ነው።
በአዲስ አበባ አንዳንድ ትምህርት ቤቶች ሰሞኑን በተለያዩ ቀናት የነበረውን ተቃውሞ ተከትሎ ፖሊስ በወሰደው እርምጃ ተማሪዎችና መምህራን እንደተደበደቡና እንደታሰሩ ኢዜማ ትናንት ዳር 29 ባወጣው መግለጫ አመልክቷል። በማህበራዊ መገናኛ ብዙሃን ደግሞ የአንድ ተማሪ ህይወት ስለማለፉም የሚገልጹ መረጃዎች እየተጋሩ ነው። ይሁን እንጂ የአዲስ አበባ ፖሊስ ባወጣው መግለጫ ይህን በማህበራዊ መገናኛ ብዙሃን የሚሰራጭ መረጃ ሐሰት ነው ብሏል። በትምህርት ቤቶቹ ከተከሰተው ችግር ጋር በተያያዘ በአንድ በኩል የዜጎችን በአፍ የመፍቻ ቋንቋ የመማር መብትና ማንነታቸውንና ባህላቸውን መግለጽን እንደጫናና በኃይል በሌሎች ላይ እንደተጫና አድርጎ የመቀስቀስ በሌላ በኩል ደግሞ የኦሮሞ ህዝብ እየሞተ ነው የህዝብ ባህልና ማንነት ተዋረደ የሚሉ እርስ በርስ የሚቃረን የግጭት ማቀጣጠያ አጀንዳ በመፍጠር እንዲሁም የወልቃይትና የአዲስ አበባ ጉዳይ አንድ ነው የሚል መፈክር ይዘው ከመውጣት ባሻገር የአገሪቱንና የኦሮሚያ ክልልን ሰንደቅ ዓላማ መሬት ለመሬት በመጎተት ከፍተኛ ድፍረት የፈጸሙ ግለሰቦች በቁጥጥር ስር ውለዋል ብሏል ፖሊስ በመግለጫው። በሰሞኑ ሁከት በትምህርት ቤቶቹ ንብረት ላይ ከፍተኛ ጉዳት መድረሱን የገለጸው ፖሊስ ቀጥተኛ ተሳትፎ የነበራቸውን 97 ተጠርጣሪዎች በቁጥጥር ስር አውዬ ምርመራ እያጣራው እገኛለሁ ሲልም አመልክቷል። በሰው ላይ ስለደረሰው ጉዳት ግን በመግለጫው የተባለ ነገር የለም። እኛም በዚህ ጉዳይ ላይ ከፖሊስ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ክብራትና ክብራን በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ ከዌብሳይታችን amharic.voanews.com መከታተል ትችላላችሁ። ሳስተናግዳችሁ የማመሸው እንግዶ ወልዴ ነኝ። ለኢትዮጵያ ስፖርት ቤተሰብ ስሙ አዲስ ያልሆነው ቴድሮስ ባጫና ልጁ ዳግማዊ ቴድሮስ ሁሉንም የዓለም ዋንጫ ጨዋታዎችን እንዲታደሙ በፊፋ የተጋበዙ ኢትዮጵያውያን ናቸው። ቃጣር ላይ ከዓለም እውቅ ስፖርት ሰዎች ጋር በሚገናኙባቸው ቅጽበቶች የአገራቸውን ባህል በማስተዋወቅ ጭምር የሚያሳልፉት አባትና ልጅ እዚህ ለመድረስ ያለፉበት መንገድ የብዙዎችን ትኩረት የሚስብ ነው። ካፕታኑ ሲዩም ጋር ባደረጉት ዘለግ ያለ ቆይታ ይህንንና ሌሎች የተያያዥ ጉዳዮችን ያጫውቱናል። አስቀድሞ አቶ ቴድሮስ የዓለም ዋንጫን እንዲታደሙ እንዴት እድል እንዳገኙ ያብራራል።
የዛሬ ምሽት እንግዳችን በተለይ ለኢትዮጵያ እግር ኳስ አፍቃሪያን እንግዳ አይደለም። የኢትዮጵያ ብሔራዊ ቡድንን ለመደገፍ ባለመው በድምጻዊ ዘላለም ካሳ የተቀነቀነው የድል ዜማ ውስጥ በግጥም ደራሲነት ተሳትፏል። በመስራት ራዲዮ የሚተላለፈው ጃሜዳ ስፖርትና መዝናኛ መሰናዶ ማቅራቢ ነው። በልዩ ሁኔታ ግን ለእግር ኳስ ባለው ፍቅር ይታወቃል። ልጁ ዳግማዊም የዚህ ፍቅር ተጋሪ ነው። የአባትና ልጅ ልዩ የኳስ ፍቅርን ያጤነው ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ ሁለት የዓለም ዋንጫዎች እንዲመለከቱ እድል ሰጥቷቸዋል። በአሁኑ ሰዓትም በካታሩ የዓለም ዋንጫ ላይ ተሳታፊ ናቸው፣ ታዳሚ ናቸው። ይህን እንደመንደርደሪያ ይዘን እንድንጨዋወት ጋብዘናቸዋል፣ እናስደምጣቸዋለን።
እኔ ቴዲ ባጫ እባላለሁ። እንግዲህ ዳግማዊ አባት ነኝ። ኳስ በጣም ነው የምወደው። ያው ከልጅነት ጀምሮ እግር ኳስ ስጫወት ነው ያደግኩት። ከዛ በኋላ በኪነ ጥበቡ ዘርፍ በመሰማራት የተለያዩ ፊልሞች ላይ ተዋናይ ሆኜ ሰርቻለሁ። በጽሁፍም የራሴን አሻራ አስቀምጫለሁ። ወደ ስፖርቱ ደግሞ ጠልቄ ከገባሁ በኋላ ደግሞ በተለይ የ31ኛው የአፍሪካ ዋንጫ በደቡብ አፍሪካ ኢትዮጵያ ከ31 ዓመት በኋላ ስታልፍ እኔ ትልቁን አሻራ እዛ ላይ ማሳረፍ ችያለሁ። ምክንያቱም ምንጊዜም ዋሊያ ሉሲ የሚለውን እንደ ኢትዮጵያ ብሔራዊ መዝሙር የሚቆጠረውን ሙዚቃ ግጥም በመጻፍ እና ፕሮዲስ በማድረግ እና ወደ ተመርካች እንዲቀርብ በማድረግ ትልቁ ሚና ነበረኝና ያም ይጥበብ እንደ አንድ አሻራ ይታያል ብዬ አስባለሁ። ከዛ በኋላ በካቶች የሚያቆስ ሜዳ ላይ ስፖርት መዝናኛ ዝግጅት በኢቲቪ 3 እና በኢቲቪ መዝናኛ ለሶስት አመት ከእግር ኳስ ጋር ተያያዥነት ባላቸው ጉዳዮች ላይ እንደዚህ ስራ ስራ ነበር። እንዲሁም የበጎ አድራጎት ስራዎችንም ከ1997 አመት ምረት ጀምሮ በየአመቱ በተለይ የባህል ቀን ለአንድ ሺህ ለሚሆኑ የጎዳና ልጆች ከነሱ ጋር ብዙ ጊዜ ምሳ እናሳልፋለን፣ ምሳ እናበላለን። እንግዲህ ዳጊ ከተወለደ በኋላ ደግሞ ትኩረቴን ሁሉ ዳግማዊ ጋር ሰብስቤ እንግዲህ ጸሎት ሳደርግ የነበረ ወንድ ልጅ ስጠኝ ብዬ እና እግዚአብሔር አልነሳኝም ወንድ ልጅ ሰጠኝና እንደገና ደግሞ እንደኔ እግር ኳስ ቢወድ ብዬ አስብ ነበረ። ስለዚህ ዳጊ ሁለተኛውን ፎቶ የተነሳው 2010 ዓመተ ምህረት 10 የደቡብ አፍሪካ የዓለም ዋንጫው ሲጀመር ዳጊ ግን የሶስት ወር ጻን ሆኖ በሚሊኒየም አዳራሽ የተነሳው ፎቶ ነውና እንግዲህ እስከዛሬ ድረስ ያደረሰ
ቴዎድሮስ ሁለት የዓለም ዋንጫዎችን ለማየት ለመሳተፍ ይችላችኋል። እድሉን እንዴት አገኛችሁ የሚለውን እስቲ ጠቅለል አድርገን ንገረኝ።
12 አመት በፊት ዳግማዊ የሶስት ወር ጻን ልጅ ሆኖ እንግዲህ ፊፋ አንዱ ትልቁ ነገር ዓለም ዋንጫ ላይ መሳተፍ የማይችሉ ሀገራትን ከኮካኮላ ጋር ኦፊሻሊ ስፖንሰር ስለሆነ በዓለም ዋንጫ መድረክ መሳተፍ ባንችልም አብዛኛው የእግር ኳስ ቤተሰብ ፎቶ የደረሰው ብሎ ነው መሰለኝ ፊፋ ወደ ኢትዮጵያ ያመጣዋል ይሄንን የዓለም ዋንጫ። መነሻው እንግዲህ በጣም ያስደስታል። 2010 ደግሞ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ አዘጋጅነት የሚዘጋጀው የዓለም ዋንጫ እና እኔ ዛኔ ትኬት ደርሶኝ ስለነበረ መጀመሪያ ጠዋት ላይ ለሚዲያ በሩ ክፍት ነበረ። ስለዚህ እኔ ፎቶ ተነሳውና ቶሎ ብዬ ታክሲ ይዤ ወጪ ወደ ቤት ሄድኩኝ እና እናቴ ጋር ነበረ ዳጊ የሚኖረው ተክለሃይማኖት። እዛ ሄጄ ዳጊን በውስጥ እነዚህ አቅፌው በታክሲ ድጋሚ ሚሊኒየም አዳራሽ መጣውና በጣም ብዙ ህዝብ ነበረ። ከ5000 ሰው በላይ ነው ፎቶ የተነሳውና ውስጥ እንዴ ሁለት አይቻለሁና ምን ሲሉኝ አይ እንዴ ልጅ እኮ ያልተነሳም ቢይ ከዳጊ ጋር በኔ ቅፍ ውስጥ ሆኖ ተነሳ። እንደውም የኢትዮጵያ ባንዲራ ይዘን ነው አገር የተነሳ ነው እና ከዛ በኋላ ይህን ያደረግኩበት ትልቁ ምክንያት ግን ምንድን ነው? ምናልባት ሲያድግ እንደ አንድ ሚሞሪ በመኝታ ቤቱ ላይ የምሰቅለው አንድ ፎቶ እንዲኖረው ፈልጌ ነው። ምክንያቱም ኳስ ተጫዋች የሚሆን ከሆነ ይሄንን እያየ የሚያደርግ ከሆነ የተሻለ ተጫዋች ይሆናል እና ህልምም ይኖረዋል ብዬ ነው እና ወደ ህልም ጉዞ እንዲያደርግ ይህንን ፎቶ እጠቀምበታለሁ ብዬ ነበር ያሰብኩት። ለምን እኔ ኳስም ስጫወት የተለያዩ ተጫዋቾች ና ያለው እና ከህፃንነታቸው ከትላልቅ ተጫዋቾች ጋር ፎቶ ይነሱና እንደ ህልማቸው ይጠቀምበታል። ከዛ በኋላ አድገው ሰክሰስ ሲሆኑ ተመልክቼ ስለነበረ እኔም ይህንን አጋጣሚ ተጠቀምኩት ማለት ነው።
ከዚያ በኋላ ባሉት አንተና ዳግማዊ በምትታደሟቸው የዓለም አቀፍ የእግር ኳስ መድረኮች ላይ በተለይ ስለ ኢትዮጵያ የሚናገሩ ኢትዮጵያዊነትን የሚያንጸባርቁ አልባሳትን ትለብሳላችሁ፣ የተለያዩ ነገሮችን ታደርጋላችሁ። እንደዚያ ባለው መድረክ ላይ ኢትዮጵያን ለማስታወስ ለምንድን ነው ለእናንተ እጅግ ጠቀሜታ ያለው ጉዳይ የሆነው?
ሀብትሽ፣ ከዛ በፊት እንግዲህ ዳጊ ያን ፎቶ ከተነሳ በኋላ አንድ አመት ሆነው እና በአንድ አመቱ ዳዴም እየሄደ ለቤት ውስጥ እንደዚህ ኳሶችን ከልጅነቱ ጀምሮ ገዛለት ስለነበረ ይመጣልና የእግር ኳስ ፍቅሩ እያደገ ሄደና ልክ ሶስት አመቱ ሲሆን በአሴጋ አሰግር ተስፋ ያው ከዚህ ዓለም በሞት ተለይቷል። የእሱ አካዳሚ ነበር አሴጋ አካዳሚ። እዛ አስገባው ሳስገባው አሴጋ አይቻልም ሲለኝ የስድስት አመት ልጆች ናቸው የሚገቡት፣ ግን አይ ግድ የለም ይህ ክረምት እዚህ ያሳልፍ አልኩትና በአጋጣሚ ዳጊ ሲመጣም ከስድስት አመት ልጆች ጋር ቁመታቸው እኩል ነው እና እሱም ደግሞ በሁለት አመቱ ጀምሮ ቤት ውስጥ ኳስ ዝም ብዬ ፓስ ምናምን አስመጣው ስለነበረ ቴክኒካሊ ጥሩ ሆኖ ያው ከልጆቹንም በተሻለ መልክ ይጫወት ነበረ። ከስድስት አመት ልጆች ጋር የሶስት አመት ዲፈረንስ መጥቶ ማለት ነው። አሁን ድረስ አሁን 12 አመቱ ነው ከ15 አመት ልጆች ጋር የሚጫወተው እና ሁልጊዜም እሱ የሶስት የአራት አመት ዲፈረንስ እያደረገ ነው ሲጫወት የነበረው። ከዛ በኋላ ሩሲያ የተጋበዝንበት ምክንያት ድግ ዳሚ 8 አመት ይመጣል እሱ 8 አመት ጻል ሆኖ ነው እንግዲህ ዳሚ ሩሲያ ለማንጫ መጣ። ከዛ በኋላ ከፊፋ ሰዎች ጋር ማጋጣሚ ለመገናኘት ቻልን። በተለይ ጆናታን የሚባል ካሜራማንና ጋዜጠኛ እሱ አይቶን ነው እዛ ላይ እኛ በቲሸርት ለብሰን እሱ ጠርቶን ነው ያችን ዶክመንተሪ ፊልም ሰርቶት ለዓለም ያዳረሰልንና በኋላ ላይ እኔ ኢንፋንቲኖ ያንን ቪዲዮ ተመልክተው እኔም ደግሞ ኢሜል ለነሱ ላኩላቸው። በዛ ምክንያት የልጅን እንጋብዘው ብለው ሩሲያ ተጋበዝን። ሩሲያ ወደ ሶስት ጨዋታ ነው የተመለከት ነው። ከዛ በኋላ እንግዲህ ያው ዳጊ ዘውር ኳስ ውስጥ ነበረ ነው ተመልሶ 12 አመት ከመጣ በኋላ ደግሞ ተመልሶ እንደገና ከፊፋ ጋር ኮሙኒኬት አድርገን አሁን ደግሞ በጣም ደስ የሚለው ነገር 64ቱንም ጨዋታ ነው የተጋበዝ ነው ግሪክ ጨዋታውን እያየን ነው እስከ ዋንጫው ድረስም ዘርቃለን ማለት ነው። ኢትዮጵያን የምናስተዋውቅበት ትልቁ ምክንያት ወደድንም ጠላንም ኢትዮጵያውያን ነን። ያው እንግዲህ ደማችን ኢትዮጵያ ነው፣ ምንም የሚቀየር ነገር የለንም። እና እንግዲህ እናት በሀገር ውስጥም ሆና ተሳደገ ደልቶ ተሳደገ በደህነት ውስጥም ተሳደገ እናት ነችና እናትና የቆሸሸ ውሃ አይጠላምና ለሀገራችን በምንችለው አቅም እዚህ መጣንበት ትልቅ ሀገሪቷ በጣም ትንሽ ሀገር ከአዲስ አበባ የምታንስ ሀገር ነገር ግን በ10 አመት ውስጥ በጣም ትልቅ ነገር የሰሩ ናቸው። ስለዚህ ሰው አብቅለዋል ማለት ነውና ያን በጣም ተደንቀናል። ስለዚህ እኛም ስንመጣ አንድ ነገር ምናገኛቸው ሰዎች የሚገርም እንደ በቪዲዮ ያዝናቸው ብዙ ሰዎች ሲያገኝ ዳኪ ጥሩ በእንግሊዝኛ ጥሩ ነው የሚናገረው፣ በጣም ይግባባ ጎበዝ ነው፣ ስፖኩን በጣም ጎበዝ ነው፣ ከኔም የተሻለ አቅም አለው። እና የሚያገኛቸው ሰዎች እና ታዋቂ ሰዎችም ስለ ኢትዮጵያ ነግራቸዋል፣ ባንዲራችንን፣ አለባበሳችንን እንዲሁም ስለ እግር ኳስ ያለውን ክህሎትና በተለይ ደግሞ ስለሚጎበኙ ቦታዎቻችን ኢትዮጵያ ቢመጡ የሚጎበኙበትን ቦታ ሁሉ እየነገራቸው ነበር። እና ከአፋር ጀምሮ የሰው ዘር ቀደምት መገኛ መሆናችን ሁሉ ላገኛቸው ተቋሾች ሁሉ እየነገረ ፈኖችም ሲያገኙን ኬት ነው የመጣችሁት? ይህ አለባበስ ምንድን ነው? አሁን በተለይ በቀደም የአባቶቻችንን የቀድሞ አባቶቻችንን ሙሉ በውጊያ ሰዓት የሚያደርጉትን ሙሉ አልባሳት ለብሰን ነበር የገባ ነው። እና ከሜትሮ ጀምሮ ምናልባት እስከ ስቴዲየም ውስጥ እስክንገባ ድረስ በርካታ ሚዲያዎች እንዲሁም የተለያዩ የሴኔጋልና እንግሊዝ ሌላም ደጋፊዎች እንደው በቁጥር እንኳን ቢገለጽ ምናልባት ከሺህ ሰው በላይ ፎቶ ከኛ ጋር ተነስተዋል እንትን ሲያደርግ ነበርና ይሄ የበለጠ ደስ የሚያሰኝ ነገር ሆና ሁሉንም ማህበራዊ ሚዲያ ላይ ፖስት አድርጉት ይላላችሁ ነው።
የመጪ ዘመን ህልማችሁ ምንድነው? ያንተና የልጅ ፈተላይ ከእግር ኳሱ ጋር በተገናኝ ያላችሁ የጋራ ህልም ምንድነው የሚለውን ጠቅልላ አድርገን ንገረኝ።
እኔ የኔ ትልቁ ግቤ ዳጊ አንዳንድ ልደቱ ሲከበር በርካታ የጓደኞች እግር ኳስ ተጫዋቾች ነበሩና በአጋጣሚ ቀኑ ግንቦት 26 ነበር ቀኑና ደቡብ አፍሪካ ከኢትዮጵያ በምትጫወታለች እዛ ደቡብ አፍሪካ ላይና አንድ ኩል ወጣንበት ለዓለም ዋንጫ ማጣሪያ የምንጫወትበት ጨዋታ ነው ቀኑ ማለት ነውና በዛ አጋጣሚ የነበሩት ተጫዋቾች እኔ ጋር መጥተው ማልኳቸው የዛሬ 20 ዓመት ጠብቁት 20 ዓመት በኋላ ዳጊ ፕሮፌሽናል ተጫዋች ሆኖ አገሩን የሚያስጠራ ጎበዝ ተጫዋች ይሆናል እላቸው ነበርና ያው እነሱ ይዝቃሉ። ምክንያቱም እነሱን ፍላጎት አታውቅም ምናምን ይሉኝ ነበር። ግን እግዚአብሔርም የልቤን መሻት አልነሳኝም ብዬ አስባለሁ። ማለት ብዙ ሰዎች እንደው እዚህ ጋር መናገር የምፈልገው ለምን ታስገድደዋል አስገድደው ነው ይላሉ። መቼስ እኔ እንደ አባት አስገድጄ ዘራፊ ከማድረገው አስገድጄ አልባሌ ቦታ ውስጥ እንዲውልቅ ከማድረገው አስገድጄ ጥሩ በስፖርት የታነጸ ስነ ምግባሩን የተላበሰ ጨዋ ጥሩ ኢትዮጵያዊ መፍጠር ቀላል አይደለም። እና ይሄ ሁሉ አመታት ከሱ ጋር ስውልቅ ስነሳ ነው ያ የቆየሁት ማለት ነውና ትልቁ ግባችን እንግዲህ የሚቀጥለው 4 አመት እንደኔ መሻት በ16 ወይ በ17 አመቱ ፕሮፌሽናል ኮንትራክት ይፈርማል ብዬ አስባለሁ። ያ የሱ ጥንካሬ ነው። እንግዲህ ፈረስ ያደርሳል እንጂ አይዋጋም። እዚህ ድረስ አድርሼዋለሁ። ከዚህ በኋላ የሱ ትልቅ አቅም ወጥቶ ከተጫወተ በአውሮፓ ትልቅ ክለቦች ይገባል ብዬ አስባለሁ። ይህንንም እናደርገዋለን ብዬ አስባለሁ። የአክስ አምስተርዳም ፎቶ ይዘን በየስቴዱ እየዞርን ነው። ይህን ያደረግንበት ትልቁ ምክንያት ደግሞ አውሮፓ ውስጥ በጥሩ ታለንቶችን እና ጥሩ የሚያሰለጥኑት አክስ ስለሆነ ቁጥር አንድም ስለሆነ ያገኘናቸው ሰዎች ሁሉ በጣም እየተገረሙ ነው። ብዙ ፎቶ እያነሱን ወደ ኢንስታግራም ላይ እየለጠፉን ነው። ተጫዋቾችም እናገዛቸዋለን ብሏል። ስለዚህ በአጭር አመት ጊዜ ውስጥ ምናልባት እንግዲህ እግዚአብሔር ከረዳን በዚህ አንድ ወር ውስጥ የዓለም ዋንጫ እስኪያልቅ ድረስ ሰርፕራይዝ ይኖረኛል ብዬ አስባለሁ። ምክንያቱም ጸሎት እያደረግን ነው፣ ብዙ ሰዎችን እያናገርን ነው። እግዚአብሔር የሚረዳን ከሆነ እና አያክስ የሚቀበለው ከሆነና የስልጠና እድል የሚሰጠው ከሆነ በእርግጠኝነት ዳግማዊ እንደማያሳፍረኝ እንዲሁም ባለው ጥሩ ችሎታ ውጤታማ እንደሚሆን ተማመናለሁ።
አሁን ደግሞ ከዳግማዊ ጋር ትንሽ ቆይታ እንዳደርግ ፍቀድልኝና ስለነበረው ቆይታ ላናግረው።
በጣም አመሰግናለሁ አጠገቤ ነው።
ሰላም ዳግማዊ፣ እንዴት ነህ?
ሰላም እግዚአብሔር ይመስገን።
የኳታሩ ዓለም ዋንጫ እንዴት ነው? እስካሁን ድረስ የነበረው ቆይታ ምን ይመስላል?
እንግዲህ እስካሁን በተወጣው ጊዜስ በጣም ደስ ብሎኛል። ኳታር ባለውበት ጊዜ የገጠመኝ ብዙ ነገሮች አሉ። በጣም ደስ ይላል። ጥሩ ሀገር ነው። በጣም ይገርማል። በጣም በአስር አመት ብዙ ነገር ሰርተዋል እና በጣም ይገርማል። እዚህ ከመጣሁ በኋላ ብዙ ትላልቅ ጨዋታዎችን አግኝቻለሁ። ኦልሞስት ሁሉንም በማለት በሚቻል ሁኔታ በርካታ ጨዋታዎችን ተመልክቻለሁ። አንዳንድ ጊዜ እኩል ሰዓት ምናምን ሲሆን በሚሰተው በጣም ብዙ ሁሉንም ጨዋታ በማለት በሚቻል ሁኔታ ተመልክተናል። ጥሩ ጊዜ እያሳለፍን ነው። ትሬኒንግም እየሰራሁ ነው። ያው ጠንክሮ ወደ ትልቅ ደረጃ ለመድረስ ይጠበቅብኝን ሁሉ ነገር እየሞላሁ ነው።
እስካሁን ድረስ ካገኘሃቸው ተጫዋቾች በጣም ያስገረመህ የትኛው ነው? በርካታ ተጫዋቾችን እንዳየህ በፌስቡክ ገጽህ ላይም አይቻለሁኝና የትኛው ማግኘትህ የበለጠ አስደሰተ?
ካርሎስንና ሮናልዶን በማግኘቴ በጣም ደስ ብሎኛል። ትልቁ ሮናልዶን የብዙ ሰዎች ትልቅ አይከኖች ናቸውና የኔን ትልቅ አይከኖች ናቸው። ለመመሰለክ ጠንክሮ ሰርቶ ትልቅ ደረጃ ደረሰን ሰው አይቶ መስረፍ እሱ ራሱ ትልቅነት ነው። እኔም እንደነሱ ትልቅ ደረጃ እንደምደርስ ደግሞ ልብ ያውቀዋል።
በጣም ደስ የሚል ነው። እነዚህ ሁለት ተጫዋቾች በዓለም የእግር ኳስ ታሪክ ውስጥም ትልቅ ስፍራ ያላቸው ስለሆነ እነሱ ማግኘት በእርግጥም እድለኛ ነህ። ዳግማዊ፣ ስለ እግር ኳስ ፍቅርህ ንገረኝ። አባትህ ቴዎድሮስ የእግር ኳስ አፍቃሪ ነው። አንተስ ከእግር ኳስ ጋር ያለህን ግንኙነት እንዴት ታየዋለህ? ስለ እግር ኳስ ምን ታስባለህ?
አዎ፣ እንደምታውቁት ብዙዎቻችሁ አባቴ ትልቅ እግር ኳስ በጣም ይወዳል። እግር ኳስ ትልቅ ባለሙያ ነው። እኔም እንዳጋጣሚ ደግሞ በጣም እግር ኳስ ወደድኩኝ፣ መጫወትም ጀመርኩ። እነዚህም ትልቅ እድሎች መጡልኝ። ይሁን ላይ ሆኖ በአባቴ ጥረት ነው እና አባቴን በጣም አመሰግናለሁ፣ እወድሃለሁ ለማለት ፈልጋለሁ።
ዳግማዊ፣ አሁን ስምንተኛ ክፍል ላይ ትገኛለህ። የመጪ ዘመን ህልምህስ ምንድን ነው?
አሁን ስምንተኛ ክፍል ላይ ነኝ። በጊብሰን ስኩል ሲስተም እማራለሁ። ያው ትልቅ ትምህርት ቤት ነው። አመሰግናለሁ ለማለትም እፈልጋለሁ። የትምህርት ቤቱ ባለቤትም እዛ ውስጥ ለሚያደርጉልኝ አስተማሪዎችም ለሁሉም አመሰግናለሁ ለማለት እፈልጋለሁ። ወደፊት ትልቅ ኳስ ተጫዋች መሆን እፈልጋለሁ እሆናለሁ ብዬ አስባለሁ። እና በትምህርት ደግሞ ትልቅ መካኒካል ኢንጂነሪንግ ትልቅ መኪና ካምፓኒ የሚመኛል ብዬ አስባለሁ።
ህልምህ እንዲሳካ እመኝልሃለሁ። ዳግማዊ፣ ከመለያየታችን በፊት እስካሁን ከጠየቅኩ ሁሉ ከባዱ ጥያቄ ነው፣ የዘንድሮን ዋንጫ ማን ያሸንፋል?
እኔ ክርስቲያኖ ሮናልዶ አጥናቂ ነኝ። ፖርቹጋል ታሸንፋለች ብዬ አስባለሁ።
ቴዎድሮስ ልጠይቀው፣ ቴዎድሮስ ማን ያሸንፍ ይመስልሃል?
እኔ ያው ገናም ስንመጣ ከአዲስ አበባ እኔ አርጀንቲና ዋንጫ ትበላለች ብዬ አስቤ ነው የመጣሁት። ዳጊም ፖርቱጋል ትበላለች ብሎ ነው የመጣው። ምናልባት ለዋንጫ ይደርሳሉ ብለን እንገምታለን፣ ያው የተለያየ ምድብ ላይ ስለሆኑ። ግን ከፊት ለፊት ያለው ሆላንድ ደግሞ ጠንካራ ቡድን ነው። እኔ ያው ኖርማሊ የሆላንድ አድናቂ ነኝ እና የኔዘርላንድ አድናቂ ነኝ። ግን ምናልባት ከባድ ፈተና ነው የሚገጥማቸው። ምናልባት ያንን የሚወጡ ከሆኑ አርጀንቲና ከፖርቱጋል ገደርሰታል ብዬ አስባለሁ። ምክንያቱም የዚህ አሸናፊ ከፖርቱጋል በኋላ ብራዚልን ነው የሚያገኙት። እንግዲህ ለአርጀንቲና ሰጥቻለሁ፣ ዳጊ ለፖርቱጋል ሰጥቷል። እንግዲህ የምናየው ይሆናል ማለት ነው።
እጅግ በጣም ደስ ይላል። የማንኛው ግምት እውን እንደሚሆን ከጥቂት ቀናት በኋላ እናያለን። ቴዎድሮስ ባጫ፣ እንዲሁም ደግሞ ዳግማዊ ቴዎድሮስ ስለ እግር ኳስ፣ ስለ ዓለም ዋንጫ፣ በአጠቃላይ ደግሞ ስለ አባትና ልጅ የእግር ኳስ ፍቅርና ጉዞ የሚሰማችሁን ስላጋራችሁን በእጅጉ እናመሰግናለን። መልካም እድል እንዲገጥማችሁ እንመኛለን። በጣም አመሰግናለሁ ሁለታችሁ ነው።
በጣም አመሰግናለሁ። ለመጨረሻ አንድ እድል እስኪ መልእክት ብቻ ለማስተላለፍ።
እሺ፣
ማስተላለፈው መልእክት ምንድን ነው? ሁሉም ሰው ቤተሰብ ሲደመር ሀገር ይሆናል። ገባ? የቤተሰብ ድምር ውጤት ነው ሀገር የሚሆነው። እና ሁላችንም በተሰማራንበት ሙያ ላይ አንዳንድ ጠጠር መወርወር ከቻለን ውጤታማ የማንሆንበት ምክንያት የለም ብዬ አስባለሁ። እና ብዙ ጊዜ ትምህርት ልጆች ይማራሉ፣ ነገር ግን በትምህርት ብቻ ያን ውጤታማ መሆን ይቻላል የሚባል ነገር ይላል፣ በተለይ ኢትዮጵያ ውስጥ ማለት ነው። እና ታለንቶች አይከበሩም እንደምታውቀው ከሆነ እና ታለንታቸውን የሚያወጡት እድሜያቸው ዩኒቨርሲቲ ከገቡ በኋላ ነው የሚወጣው። በጊዜ ግን ልጆች ታለንት ካላቸው የሶስት አራት ልጆች የሙዚቃ ታለንት፣ የስዕል ታለንት ካላቸው ያንን እድል መስጠት ያስፈልጋል። እንደ ቤተሰብ ማለት ነው፣ መገደብ የለብንም። ወላጆች ከኛ ትምህርት ይውሰዱ ማለት እፈልጋለሁ። በጣም ቅርብ ስንሆን ነው ገባ ልጆቻችን ውጤታማ ማድረግ የምንችለው። አለበለዚያ ለፍተ መጨረሻው ገደል ነው የሚሆነው። ያንን ስሜት መጋራት አለብን ብዬ አስባለሁ። ስለዚህ የተሻጋሪ ትውልዶች ድምፅ እንሁን፣ አንተም ሁን ለማርት ፈልጋለሁ እንዴ
በጣም አመሰግናለሁ ቴዎድሮስ በጣም አመሰግናለሁ በድጋሚ
እግዚአብሔር ይስጥልኝ
በመከታተል ላይ የምትገኙት ከአሜሪካ ድምጽ የምትላለፍላችሁን የቀዳሚ ምሽት ስርጭት ነው። የዛሬው ምሽት አስተናጋጃችሁ እንግዶ ወልዴ ነኝ። አሁን ደግሞ በሙዚቃ ቆይታ እናደርጋለን። አድማጮች የግርማ ተፈራን ነው የምናስደምጣችሁ። ስላየዋት ብቻ ፍቅር አስጨነቀኝ ይለናል። የግርማ ተፈራን ዜማ ነበር የጋበዝናችሁ አድማጮች። ግዜ ካለን ወደ ኋላ ላይ አንድ ሌላ ዜማን ጋብዛችኋለን። እየተከታተላችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽን ስርጭት ነው። የምሽቱ አስተናጋጅ እንግዶ ወልዴ ነኝ። ክብራትና ክብራን በፕሮግራሞቻችን ላይ አስተያየት መስጠት ከፈለጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል NSS 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን።
በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮች አሁን ለምሽቱ ወዲያዝነው የመጨረሻ ዝግጅት እናልፋለን። በርካታ ኢትዮጵያውያን በዩናይትድ ስቴትስም ሆነ በተለያዩ የውጭ ሀገራት ከፍተኛ ትምህርት ተምረው ስኬታማ መሆን ይሻሉ። ይሁን እንጂ ነጻ የትምህርት ዕድል ስለሚገኝበት ሂደት፣ መሰረታዊ ስለሆኑ ፈተናዎች፣ እንዲሁም ደግሞ ከክፍያ ጋር የተያያዙ ህጋዊ የድረገጽ ሊንኮችን በተመለከተ ጥያቄዎች አሏቸው። ከዚህ በተጨማሪም እድሉን አግኝተው ወደ ዩኒቨርሲቲዎች ከገቡ በኋላ በትምህርት አሰጣጥ ሂደትና በባህል ልዩነቶች የተነሳ ብዙዎቹ ግራ መጋባት ሲያጋጥማቸው ይስተዋላል። ለመሆኑ ነጻ የትምህርት ዕድል እንዴት ይገኛል የሚለውንና ሌሎች ተያያዥ ጥያቄዎችን ለመመለስ በዓለም አቀፍ ደረጃ ትልቅ ክብር ካለው አይቪ ሊግ ዩኒቨርሲቲዎች መካከል አንዱ ከሆነው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ሕግ ተማሪ የሆነችው ወጣት ዶክተር ውብርስ ተስፋዬን ኤደን ገረመው ጋብዛ አነጋግራለች። ከጥሎ ይቀርባል።
ኢትዮጵያ ውስጥ በየአመቱ 150 ሺህ የሚሆኑ ተማሪዎች ከከፍተኛ የትምህርት ተቋማት እንደሚመረቁ የተለያዩ ጥናቶች ያመለክታሉ። እነዚህ ተማሪዎች ታዲያ በተለያዩ ምክንያቶች ለከፍተኛ ትምህርት ከሀገር ውጪ ተጉዘው መማርና እንዲሁም ደግሞ ህይወታቸውን ማስተካከል ይፈልጋሉ። ታዲያ በውጭ ሀገር ትምህርት ተምሮ ስኬታማ ለመሆን ምን ያስፈልጋል በሚለው ዙሪያ የራሷን ተሞክሮ ታጋራን ዘንድ ወጣት ዶክተር ውብርስ ተስፋዬን ጋብዣለሁ። ወጣት ዶክተር ውብርስ ተስፋዬ በዓለም አቀፍ ደረጃ ትልቅ ክብር ከሚሰጣቸው ዩኒቨርሲቲዎች ውስጥ ወይም ደግሞ አይቪ ሊግ በመባል ከሚታወቁት መካከል በአንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደርና የጤና ሕግ ተማሪ ናት። በዚህ ምሽት እንግዳችን ሆናለች። ዶክተር ውብርስ እንደምን አመሸሽ?
ሰላም ኤደን፣ እንደምን አመሸሽ?
እናመሰግናለን ጥሪያችን አክብረሽ ስለተገኘሽ። ይህንን ከአንቺ ጋር የሚኖረን መሰናዶ በተመለከተ ምን እንጠይቅላችሁ? በዩናይትድ ስቴትስ የምትገኝ ወጣት ዶክተር ጋብዘናል ብለን ፌስቡክ ገጻችን ላይ ለጥፈን ነበረ። በርካታ ጥያቄዎችና አስተያየቶች ናቸው የመጡት። ስለዚህ የመጀመሪያ ጥያቄያችንን ከአድማጮችን ጀምርና እሱን በመመለስ እንጀምራለን።
መልካም።
አሁን በጋሌ ቡቸሰዳ በኢንጂነሪንግ ጋር ነጻ በሆነ መንገድ በውጭ ማግኘበት ሁኔታ ሰዎች ካሉ ጊዜ ነው እና እሱ በምን መልኩ ነው ያንን ማሳካት የሚችለው የሚለውን የመጠየቅ ያህል ነው። ለምሳሌ በዋተር ኢንጂነሪንግ ላገኝ የሚችልበት ሁኔታዎቹን ካሉ ሀሳባችን ቢሰጡ የሚል አሳስባለኝ ነው ያቀረቡ።
ኦኬ፣ አመሰግናለሁ። ያው እኔ ጥያቄ የማቀርበው ምናልባት ይህን እድል እንዴት ታገኝ ይቻለች፣ እኛስ እንዴት ነው ይህን እድል ማግኘት የምንችለው? አሁን እኛም ዶክተር ውብርስ ባለችበት ሀገር ወይም በሌላ ሀገርም ቢሆን እንዴት ነው ማግኘት የሚቻሉ? ብዙ ጊዜ አሁን አፕላይ ያደርጋለሁ እኔ ግን እነዛ ሊንኮች ምን ያህል ታማኝ ናቸው? አሁን ብዙ ጊዜ ይወጣሉ ግን እንትን ትልቅ ላይ ወይ የራሴ አፕላይ አደራረግበት ይኖርበት ሊሆን ይችላል። እሱን ማወቅ ስለፈለኩ ነው።
እንግዲህ ዶክተር ውብርስት እንደሰማሹ የመጀመሪያው ቦጋለ ሳዳና ሁለተኛው ደግሞ የሻምበል ታዬ አዲሱ ናቸው። ሌሎችም እንዲሁ ስልክ ደውለን አስተያየት የሰበሰብናቸው ነበሩ። ግን ይሁንና ጥያቄዎቹ ተመሳሳይ ስለሆኑ ነው ያላቀረብናቸው ሰዓት ለመሻማት ያህል። ሁሉንም ተሳታፊዎቻችንን እናመሰግናለን። ጥያቄዎቹ ጠቅለል ሲደረጉ ነጻ የትምህርት ዕድል ማግኘት የምንችለው እንዴት ነው? በተለይም ደግሞ ትክክለኛና ህጋዊ የሆኑ የስኮላርሺፕ ወይም ደግሞ የነጻ የትምህርት ዕድል ሊንኮችን እንዴት መለየት እንችላለን ነው የሚለው ዶክተር ውብርስ።
እሺ ኤደን፣ በጣም አመሰግናለሁ። ይሄ ጥያቄ እኔም ከተለያየ ቦታ ብዙ ሰው የሚጠይቀኝ ጥያቄ ነው። እዚህ ፌስቡክ ላይም ሊንክድን ላይም ብዙ ሰዎች ይጠይቁኛል እና ዋናው ነገር ትክክለኛ መረጃን ማግኘት ነው። ሁሉም ዩኒቨርሲቲዎች በአሜሪካም ሀገር በአውሮፓ ሀገራትም ያሉ ዩኒቨርሲቲዎች ስላላቸው የትምህርት ፕሮግራም የማስተርስ ቢሆን የፒኤችዲ ቢሆን ወይም ደግሞ ቀጥታ ከሃይ ስኩል ከጨረስም በኋላ የምንገባበት አንደርግራጁዌት ዲግሪም ቢሆን ያላቸውን ፕሮግራም በዝርዝር በዩኒቨርሲቲዎቹ ትክክለኛ በሆነ ድረገጽ ላይ የፕሮግራሞቹ ዝርዝር መረጃ ለመግባት ከተማሪዎቹ የሚጠበቀው ስኮላርሺፕ በምን አይነት መልኩ እንደሚሰጡ በጣም ብዙ መረጃዎች ግልጽ ሆነው ይቀመጣሉ። ግን እነኚህ መረጃዎች ለማግኘት ሰው ሰርች ሲያደርግ ወይም ኦንላይን ሲሄድ እነዛ መረጃዎች ጋር እስኪደርስ ድረስ ማአት የሚቀመጡ ለቢዝነስም ሰው በመሃል ሆኖ ከሰዎችም ገንዘብ ለማግኘት የሚያደርጉባቸው መንገዶች ስለሆኑ በጣም ትክክለኛ ያሉን ሊንኮች አሉና በዛ መሃል ነው እንግዲህ ብዙ ሰው የመረጃ ጥረት የሚያጋጥመው። ዋናው ነገር የሚመስለኝ እኔ መጀመሪያ መማር የሚፈልጉትን ፕሮግራም ምን እንደሆነ ለይተው ካወቁ ያንን ፕሮግራም ያንን ስፔሲፊክ ፕሮግራም ኦንላይን ገብተው በሚፈልጉበት ሰዓት ዩኒቨርሲቲ ዝርዝር ይመጣል። ከዛ በኋላ ቀጥታ ዩኒቨርሲቲውን ቀጥታ ድረገጽ ለማግኘት ዩኒቨርሲቲን ሰርች ማድረግ ነው። ዩኒቨርሲቲውን ዌብሳይት ገብቶ ዩኒቨርሲቲ ዌብሳይታቸውን ስታዩ ብዙ ጊዜ ትክክለኛ መሆን አለመሆኑን መረጃውን ለማየት ግልጽ ነው። ዩኒቨርሲቲዎች የራሳቸው ስታንዳርድ ስላላቸው ለመለየት ብዙ ከባድ አይደለም። ከዛ ደግሞ ሁልጊዜ መጨረሻ ላይ መረጃ ለሚፈልግ ሰው ብለው ኢሜል አድሬስ ያስቀምጣሉ ኢንፎርሜሽን ለሰው የሚሰጡበት። በዛ ኢሜል አድሬስ ሁለተኛ ስቴፕ ደግሞ ታማኝነቱን ለማረጋገጥ በጻፍልሽ እዛ ባስቀመጡት ኢሜል አድሬስ ላይ ኢሜል ትጽፊላቸዋለሽ እንትና አባላለው ከዚህ ሀገር ነውና ስለዚህ ፕሮግራም ዝርዝር ሁኔታ ዝርዝሩን የትምህርት ቤቱን ሁኔታ ለማወቅ ፈልጌ ነው ብለሽ ኢሜል ስትጽፊ ትክክለኛዎቹ ዩኒቨርሲቲዎች ሁልጊዜ ኢንፎርሜሽናቸውን ሪስፖንድ ያደርጋሉ። የሚመልሱበት ቀናት ሊለያይ ይችላል፣ ግን በኢሜል ኢንፎርሜሽኑን ማግኘት ትችያለሽ። ከዛ ፈርደር ደግሞ ለማረጋገጥ ማድረግ የምትችው አሁን እንግዲህ በጣም የሶሻል ሚዲያ የማህበራዊ ድረገጽ ጊዜ በጣም እየጨመረ ስለሆነ በፌስቡክም በሊንክዲንም ከብዙ ሰዎች ጋር መገናኘት እንችላለን እና የመረጥናቸው ዩኒቨርሲቲዎች የሄዱ ተማሪዎችን ልታገኝ ትችያለሽ ወይ እዛ አካባቢ የሚያውቁት ሊንክ ያላቸውን ሰዎች። ስለዚህ እነዛን ሰዎች ደግሞ አፕሮች አድርገሽ ስለዛ ዩኒቨርሲቲ ራሳቸው ከገቡ በኋላ የሚያውቁትን ሰዎች ደግሞ መረጃ በመጠየቅ ታማኝነቱን እሱን አንድ ዙር ታማኝነቱን ለማረጋገጥ በዛ መሄድ ይቻላል። ከዛ የአቶ ቦጋለ ያው የዋተር ኢንጂነሪንግ ስፔሲፊክ እኔ ፊልዴ ስላልሆነ ምናልባት አሁን መመለስ ላልችል ይችላለሁ። ግን እንዳልኩት በአጠቃላይ ሀሳቡ ምንድን ነው? መማር ስለምትፈልጊው ነገር ግልጽ የሆነ ሀሳብ ካለሽ ይሄንን ነው መማር የምፈልገው፣ ከሱ አትሊስት ከሱ መጀመር ትችያለሽ። በእንደዚህ ፕሮግራም ማስተርስ ከሆነ ማስተርስ ፕሮግራሞች የት ማግኘት ይችላለሁ? ከዛ ያው ውሳኔውን እያጠበብ ትሄጃለሽ። አውሮፓ ሀገር ነው የሚቀለው፣ አሜሪካ ሀገር ነው የሚቀለው፣ ከሚመጣልሽ ዝርዝር እየገባሽ ዩኒቨርሲቲዎቹን እያየሽ ኢሜል አድሬሳቸው ላይ ኢሜል እየጻፍሽ ያው ስራ ይጠይቃል። ከሁሉም ጋር ኮሚኒኬት አድርጎ ላንቺ የሚሆነውን ላንቺ የምትፈልጊውን ፊልድ ከዛ ደግሞ በምትፈልጊው ስኮላርሽፕ መጠን የሚገኘውን ዩኒቨርሲቲ ለማግኘት ያው መሀል ላይ ያሉ ሰዎች ይህንን ፕሮሰስ ለማቅለል ነው ብዙ ሰዎች እንደ ቢዝነስ አድርገው የሚሰሩት። ግን ማንም ሰው ከቤቱ ሆኖ ኢንተርኔት ካለው እነኝን ኢንፎርሜሽኖች ማግኘት ይችላል።
አመሰግናለሁ ዶክተር። ጥሩ አድርገሽ ነው የገለጽሽው። የፌስቡክ አስተያየት ሰጪም የጠየቁት ጥያቄም አለ። ከሱ ጋር አቶ ተስፉ ገብረ ህይወት ይሰኛሉ። በዩናይትድ ስቴትስም ሆነ አውሮፓ ስፖንሰር እንዴት ማግኘት ይቻላል ነው ያሉት። ምክንያቱም ብዙ ጊዜ እነዚህ አይነት ሊንኮች ላይ ሲገባ የሚያስቀምጡት የዋጋ ተመን አለ እና ነፃ የትምህርት እድል ቢያንስ ግማሹን እንኳን የሚችል ሆኖ የሚሄድበት ወይም የተማሩ እየሰሩ የሚከፍሉበት አማራጮች መሆናቸውን እንዴት መለየት ይቻላል? የስፖንሰር አማራጮችስ ምንድን ናቸው የምትጠቅሙ ካለ?
ይሄ ጥሩ ጥያቄ ነው። በውስጡ በጣም ብዙ ነገር ማንሳት እንችላለን። አንደኛ በጣም ብዙ ሰው ለምሳሌ አሁን እኔም የሄድኩበት አይነት አይቪ ሊግ የሚባሉ ትምህርት ቤቶችም ወይም አውሮፓ አሜሪካን ሀገር ሲባል ኦፍኮርስ የሚያስቀምጡት ብር ትክክለኛ ብር ነው። የዩኒቨርሲቲዎቹ ያስቀመጡት ተመን ነው በእነሱ ሲስተም ያወጡት። ኮሌጅ በጣም ውድ ነው። ውጭ ሀገራት እንደኛ ሀገር እንደለመድ ነው የመንግስት ሆስፒታል የመንግስት መስሪያ ዩኒቨርሲቲዎች ላይ በነጻ እንደምንማረው አይደለም። ግን ያንን ደግሞ ስኮላርሽፕ ማግኘት የተለያዩ መንገዶች አሉት። አንደኛ በእንደ የዩኒቨርሲቲ ይወሰናል። አንዳንድ ዩኒቨርሲቲዎች በጣም ብዙ በጀት አላቸው ከተለያየ ሀገራት ለሚመጡ በራሳቸው መስፈርት መሰረት አወዳድረው ይሄንን መስፈርት ለሚያልፉ ሰዎች እንሰጣለን ብለው የሚይዙት በጀት ትልልቅ የሆነ ዩኒቨርሲቲዎች አሉ። አንዳንድ ዩኒቨርሲቲዎች ደግሞ ዌብሳይታቸው ላይም ድረገጻቸው ላይ በግልጽ ያስቀምጣሉ በጣም ሊሚትድ በጀት ነው ያለን ስለዚህ ቀድሞ አፕላይ ላደረገ ወይም ኤክሰፕሽናሊ የአፕሊኬሽን ዶክመንቱ በጣም ኤክሰፕሽናሊ የሆነ ዶክመንት ላለው ሰው ነው የምንሰጠው ብሎ ስለሚያስቀምጡ አንደኛ ያው የማግኘት ያለማግኘትሽን ቻንስ ለማወቅ እነዚህ ኢንፎርሜሽኖች ማግኘቱ በጣም አስፈላጊ ነው። ቀጥሎ ያንቺ ዶክመንት ነው ማተር የሚያደርገው። እኛ አሁን እዚህ በጣም ማንሳት የምፈልገው በጣም ብዙ ጊዜ ከኢትዮጵያ አፕላይ የምናደርግ ሰዎች የሰራነውን ስራና አፕሊኬሽናችን ይሄ ሲቪ የምንለው ሬዚሜውን ከዛ ዩኒቨርሲቲዎች የሚጠይቁት ደግሞ ስለ ራሳችን መጻፍ ያለብን ኤሴ አለ ፐርሰናል ስቴትመንት የሚባል ማን እንደሆንሽ ምን ሰርተሽ እንደመጣሽ እስከዛሬ ድረስ ነው ወደፊት ምን መስራት እንደምትፈልጊ የሚጻፈው ላይ ራሳችንን በደንብ የመግለጽ እና የሰራነውን ነገር ጥሩ አድርጎ ኤክስፕረስ የማድረግ ችሎታችን ብዙም የዳበረ ስላልሆነ እሱ በጣም ውድድር ላይ በጣም ወደ ላይ ጎልተን እንዳንወጣ የሚያደርገው እሱ ነው። በጣም ብዙ ሰው ትልልቅ ስራ ሰርቶ ትልልቅ ሪኮግኒሽን ማግኘት የሚችል ስራ የሰሩ ሰዎች እነኚህ ትንንሽ የምንላቸው ስኪሎች ላይ በደንብ ራስን ኤክስፕረስ ማድረግ ጥሩ አድርጎ መጻፍ ለምን መማር እንደምንፈልግ በተማርነው ትምህርት ወደፊት ምን ማድረግ እንደምንፈልግ ጥሩ በሆነ ምክንያቱ ቀጥታ ዩኒቨርሲቲዎች አያገኙንም ኢንተርቪው የለበትም ፕሮሰሱ በላክንላቸው የወረቀት ዶክመንት ስለሆነ የሚያመዛዝኑን ራሳችንን በዛ ዶክመንት ውስጥ ምን ያህል ኤክስፕረስ አድርገናል የሚለው ስኮላርሽፕ የማግኘት አለማግኘት ቻንሳችንን በጣም በትልቁ ዲተርማይን ያደርገዋል። ከዛ ቀጥታ ከትምህርት ቤቶቹ ውጭ ደግሞ ሌሎች አማራጮች አንዳንድ ድርጅቶች አሉ። ለምሳሌ እነ ማስተር ካርድ ፋውንዴሽን የተለያዩ ፋውንዴሽኖች ከኮሎራዶ ዩኒቨርሲቲ ጋር አብረው ሆነው በዚህ አመት 10 ተማሪ ወይ የሆነ ያህል ተማሪ ስፖንሰር እናደርጋለን ይላሉ። ስለዚህ ቀጥታ ከዩኒቨርሲቲዎቹ ጋር ሳይሆን እነዚህ አይነት ፕሮግራሞች ብዙ እንደውም ኢትዮጵያውያን የሚሄዱበት ኢንግላንድ ለምሳሌ ሼቪንግ ስኮላርሺፕ የሚባል አለ። በሱ አሁን ስኮላርሺፕ ቀጥታ ከዩኒቨርሲቲው ጋር አይደለም ዲል የምታደርጊው ከጎን ሼቪንግ የሚባለው ልክ እንዳልኩሽ እንደ ማስተር ካርድ አይነት ሶስተኛ ፓርቲ ናቸው ከዩኒቨርሲቲዎች ጋር ዲል አድርገው ለተወሰኑ ተማሪዎች ስኮላርሺፕ ፕሮቫይድ የሚያደርጉ። ስለዚህ የተለያዩ መንገዶች አሉ። በጣም ብዙ እንግዲህ መረጃዎች የሚገኙት ኦንላይን ስለሆነ አክቲቭሊ ፌስቡክም ላይ ሊንክድንም ላይ ፎሎ የምናደርጋቸው ሰዎች እንደዚህ አይነት መረጃዎችን ብዙ ጊዜ ፖስት የሚያደርጉ ሰዎች እንደዚህ አይነት ገጾችን ፎሎ በማድረግ አክቲቭሊ ወይንም ደግሞ ዌብሳይታቸው ላይ በየጊዜው አዳዲስ መረጃ ሲመጣ እንዲደርሳቸው ሰብስክራይብ አድርጉ የሚለው ላይ ኢሜል አድሬሳቸውን እያስገቡ ቢያደርጉ እንደዚህ አይነት ኦፖርቹኒቲዎች ሲመጡ ቶሎ ቶሎ መረጃው እንዲደርሳቸው ይደረጋል። የመጨረሻው አማራጭ ደግሞ የተወሰነ ያህል ፐርሰንት ቢሆን ስኮላርሺፕ የተገኘው እዚህ ከተመጣ በኋላ ብዙ አማራጮች አሉ። ከጎን ስራ እየተሰራ መማር ይቻላል። ብድር ተወስዶ መማር ይቻላል። አንዳንድ ሰው እንደኛ አስተሳሰብ ነው አንዳንዴ መጥቶ በቃ ራሱን ማመስ ጨርሽ እንጂ እዚህ ሰው በጣም ፍሌክሲብል ነው። ጋፒር የወሰዱ ሰው ፋይናንሻሊ ራሱ ካስተካከለ በኋላ መመለስ ይችላል እና አንድ ቀጥታ መንገድ የለውም። ሁለት ሶስት አራት መንገዶች አሉ። ለራስሽ የሚሆነው ከሱ መምረጥ ትችያለሽ።
እሺ ዶክተር፣ እንግዲህ ከኢትዮጵያ የትምህርት ዕድል አግኝተው የሚመጡ ተማሪዎች ወደዚህ አገር ሲመጡ በአብዛኛው ግርም ይሏቸው ነገሮች ወይም ደግሞ የሚያጋጥሟቸው ተግዳሮቶች ምንድን ናቸው? ከራስሽ ተሞክሮም ጋር አያይዘሽ አጠራርቀሽ ንገሪኝ።
እሺ እንግዲህ ያው መቼ መጣሽ የሚለው ይወስነዋል መሰለኝ። ብዙ ሰው ወይ ሃይ ስኩል ጨርሶ ወይም ደግሞ ልክ እኔ እንደመጣሁት ለማስተርስ ፕሮግራም አንደርግራጁዌት ዲግሪሽን ኢትዮጵያ ሰርተሽ ለመጣ ሰው ብዙ ኑሯችን ኢትዮጵያ ከነበረ እዛ ካለው ማህበራዊ ኑሮ ጋር ከብዙ ቤተሰብ ከብዙ ማህበረሰብ ብዙ ጓደኛ ጋር ለምደሽ መጥተሽ እዚህ በብዛት ግል ወይም ራስ ተኮር አይነት ካልቸር ነው ያለው። ሰው ብዙ ነገር በራሱ ነው የሚያደርገው። ኢትዮጵያ እንደለመድሽው አይነት በጣም ብዙ ሶሻል ሰርክል ላታገኝ ትችያለሽ እና ያ ካልቸር የሚቀየረው ካልቸራል ሾክ ይሉታል እዚህ እሱ በጣም ግርም የሚል ነገር ነው። እኔ በጣም ተግባቢ ነኝ ብዬ አስብ ነበረ ከዚህ ከመምጣቴ በፊት። እዚህ ከመጣሁኝ በኋላ ግን በጣም ከባድ ሆኖ ነው ያገኘሁት። የለመድሽ ነገር ኮምፕሊትሊ የለም። ጓደኛ ማፍራት ቀላል አይደለም። በጣም ብዙ ዲፍረንስ አለሽ ከሰው ጋር እና እሱ አጀስትመንት ላይ ትንሽ ከባድ ነገር ነው። በጣም ብዙ ሰው ከአጀስትመንት ጋር የሆነ የለመድሽ ቦታ ሲቀየር ከለውጥ ጋር ተያይዞ የሚመጣ ጭንቀት ለአንዳንድ ሰዎች በደንብ ማኔጅ ካልተደረገ እስከ አይምሮ ህመምም የሚያደርስባቸው የተለያዩ ሰዎች አሉ እና ይህ ካልቸራል ሾኩ ቀላል አይደለም። ቀድመሽ መዘጋጀት ያለብሽ ራስሽን ማዘጋጀት ያለብሽ ከመጣሽ በኋላ ኢንቴንሽናል ሆነ አንቺ የሚመስሉ ሰዎችን ለራስሽ የሚሆን ሰፖርት ግሩፕ መፈለግ አለብሽ። ሌላ በጣም ማንሳት መፈልገው ሌላው ብዙ ሰው በተለያየ መንገድ ብሎታል አገር መቀየርን ከሱ ጋር ያሉትን ትንንሽ ግር የሚሉ ነገሮችን ከማንሳት ስፔሲፊክ ለትምህርት እያወራን ስለሆነ የኢትዮጵያ የትምህርት ሲስተም እና የውጭ የትምህርት ሲስተም የለመድ ነው በጣም በጣም ይለያያል። በኢትዮጵያ የትምህርት ሲስተም የትምህርት ዶክመንት ይሰጥሻል። ሙሉ በሙሉ ታነበለሽ ትሸመድዣለሽ ምትጠየቅ የሸመደርሽው ነው ትወጫለሽ። ጥሩ ማንበብ ይቻለ ጥሩ መሸብደድ ይቻለ ሰው አካዳሚክ ላይ ጥሩ መስራት ይችላል። ወይ ዳሽሙላ ነው ወይ እውነት አሰት ነው ወይ አክሙ ተብለን ነው የለመድ ነው። እዚህ ስትሉ ዲስክሪፕቲቭ ለርኒንግ ነው ኢትዮጵያ ውስጥ የለመድ ነው ያነበብሽውን ዲስክራይብ ማድረግ። እዚህ ከአስተሳሰብ ጋር ነው አናሊቲካል ነው ምን አነበብሽ ሳይሆን ካነበብሽው ምን ተረዳሽ ከዛ አንቺ ምን ታስቢያለሽ እሱን መጻፍና ያንቺን አርጊመንት የራስሽን ድምጽ ማውጣት ሌላ አይነት ስኪል ይጠይቃል። በጣም ብዙ ኢትዮጵያውያን ወይም ሌሎችም ኢንተርናሽናል ስቱደንት ከተለያየ ሀገር ከሚመጡ ጋር አወራለሁ እና እሱን ሽፍት ማግኘት ነው በጣም ትልቁ ነገር። ማወቅ ማለት ንግግር ብቻ አይደለም፣ ማንበብ፣ መጻፍ፣ አናላይዝ ማድረግ ነው ትልቁ ስኪል። እና ይሄ እጅየት የትምህርት ሲስተም ስርዓት አቀያየሩ ብዙ ሰዎችን ድሮ ጎበዝ ነበርኩኝ እኮ አይደለሁም እንደሚል ዳውት ውስጥ የሚከታቸው ቴክኒኩ ሽፍት ማድረጉ ነው እና ራሳችንን እሱን በጣም ትሬን ማድረግ አለብን።
ነጥሮ ለመውጣት ተወዳዳሪ ለመሆን እንዲሁም ደግሞ ኑሮና ህይወትን ለማቻቻል ምን ማድረግ አለባቸው ትያለሽ እዚህ ከመጡ በኋላ?
አዎ ያው ኢትዮጵያ እየታወቀነን በጣም ሃርድ ወርከር ነን ጉብዝናና ጠንክሮ መስራት ላይ ምንም ችግር የለም። ሶፍት ስኪልሎች ላይ ግን ኔትወርክ ማድረግ ሁሉም ሰዓትን ላይብረሪ ውስጥ ብቻ ሳይሆን ስፔንድ ማድረግ የተለያዩ ሶሻል ጋዘሪንጎች ሲኖሩ አክቲቭሊ ሄዶ ከሰዎች ጋር ኔትወርክ ማድረግ ከትምህርት ውጪ መተዋወቅ ከትምህርት ውጪ ያሉ አክቲቪቲዎች አሉ የተለያዩ ሶሻል ክለብስ ፓርት ታይም መስራት የምትችያቸው እነሱ በጣም ትልልቅ ሊንክ ከለስራም ወደፊትም ከሰዎችም ጋር የሚያስተዋውቁሽ ኤክስትራ ካሪኩላር አክቲቪቲዎች ስለሆኑ እነሱ ላይ በደንብ አክቲቭሊ መሳተፍ ንቁ ሆኖ መረጃዎችን በጣም ማወቅ ሰው ፕሮአክቲቭሊ ስራም አፕላይ ለማድረግ ከዛ በኋላም ላሉ ለተለያዩ ነገሮች ቀድመው ነው ነገር መረጃ የሚደርሳቸው እና ከሰዎች ጋር በምትተዋወቂበት ኤክስትራ ካሪኩላር አክቲቪቲ ሶሻል ግሩፕሽን ባሰፋሽ ቁጥር እነኚህ መረጃዎች አንቺ ጋር ቶሎ ስለሚመጡ ነገሮችን ቀድመሽ ትማልቻሽ። መጨረሻ የኢንተርቪው ስኪል ራስን በደንብ ማለማመድ ኦንላይን ብዙ ሶርሶች አሉ ኢንተርቪው ላይ እንዴት መመለስ እንዳለብን እሱ ላይ ደግሞ ራስን በደንብ ትሬን ማድረግ።
ዶክተር ውብርስ ተስፋዬ እንግዲህ በአለም አቀፍ ደረጃ ክብር ካለው በአይቪ ሊግ ትምህርት ቤት ውስጥ ከሆኑት አንደኛው በየል ዩኒቨርሲቲ የጤና ጥበቃ አስተዳደር እና የጤና ህግ ተማሪነት ስለ ተሞክሮች ስለ ልምድሽ እንዲሁም ደግሞ ነጻ የትምህርት እድል እንዴት እንደሚገኝ ስላካፈልሽን ስለነበረን ቆይታ በጣም ነው የማመሰግነው።
ክብራትና ክብራን በቀሪዎቹ ደቂቃዎች ደግሞ በሙዚቃ ቆይታ እንድታደርጉ ጋብዛለሁ። አስቴር ከበደን ነው ጋብዛችሁ። አንተ መለጥሩ የኔ አመለሸጋ ትላለች።
I'm gonna make it.
ክብራትና ክብራን ለምሽቱ ያሰናዳናቸው ዝግጅቶች በዚህ ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የመሸሁት እንግዲህ ወልዴ ነኝ። አቀናባሪው ኤልያስ አስማረ ነው። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ።